Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የቅዳሜ የካቲት 3 2010 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ካለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንጀምራለን። ከዚያም ትናንት ምሽት የጀመርነው ለጥያቄው መልስ ፕሮግራም ይከተላል። ለእናንተ ለአድማጮቻችን ጥያቄዎች መልስ የሚሰጡልን በቅርቡ ከእስር የተፈቱት የኦፌኮ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። በርከት ያሉ ጥያቄዎቻችሁን ስለሚያስተናግዱም ዛሬ የሙዚቃ ቃና ክፍለ ጊዜ አይኖረንም። ብርሃን ኃይሉ ፕሮግራማችንን ትመራለች። ወደ ዓለም ዜና እናልፋለን። መልካም ምሽት።
ጤና ይስጥልኝ። እንደምን አምሽታችኋል? ዜና እናሰማለን። አዲሱ አበበ ነኝ ዜናውን የማሰማው። አቶ አንዷለም አንዳርጌን፣ አቶ ክንፈ ሚካኤል ደበበን ወይም በቅጽል ስማቸው አበበ ቀስቶንና ጋዜጠኛ እስክንድር ነጋን ጨምሮ ኢህአደግ ያሰራቸውን 746 ሰዎች እንደሚፈታ፣ ከነዚህ መካከልም 417ቱ በይቅርታ 329ኙ ደግሞ ክሳቸው ተቋርጦ እንደሚለቀቁ መግለጡን ከትናንት በስቲያ መዘገባችን ይታወሳል። በማግስቱ ትናንት ደግሞ እነዚሁ ቀደም ሲል የጠቀስናቸው 3 እስረኞች የግንቦት 7 አባላት ነን ብለው እንዲፈርሙ ከመንግስት የይቅርታ መጠየቂያ ቅጽ እንደቀረበላቸውና እነርሱም ያልሆነውን ነን አንልም፣ ላልሰራነው ወንጀልም ይቅርታ አንጠይቅም ማለታቸውን ከቤተሰብ ባገኘነው መረጃ መሰረት ዘግበናል። ዛሬ ደግሞ ሌሎች 4 ታሳሪዎች የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ናቸው። በሰራነው ወንጀል ተጸጽተናል ብላችሁ ፈርሙ ቢባሉ መንግስት ይቅርታ ሊጠይቀን ሲገባ ከቶኛ ባልሰራነው ጥፋት እንደምንድነው ጥፋተኞች ነን ብለን የምንፈርመው እምቢ በማለት ላለፉት 2005 ቀናት ወደ ቆዩበት ማረፊያ ተመልሰዋል። አሁን ማምሻውን ባጭሩ ያነጋገርነው ከአራቱ እስረኞች ያንዱ የአቶ አህመድ ዲን ጀበል ታላቅ ወንድምን አቶ መሐመድ አሚን ጀበልን ነው።
አህመድ ሙስጠፋ፣ አህመድ ዲን ጀበል፣ መሐመድ አባቴና ካሊድ ኢብራሂም አራቱ ናቸው በሙስሊሙ መፍትሄ አፈላላጊ ጉዳይ እስር ቤት የቀሩት። ቢሮ ጠርቶ የማረሚያ ቤት ኃላፊዎቹ ፎርም ወረቀት ይዘው መጡ። የተጻፈበት ወረቀት በሰራነው ወንጀል መሰረት ተጸጽተን እስከ ዛሬ ድረስ እስር ላይ ቆይተን አሁን ይቅርታ እንዲደረግልን የሚል ነው ጭብጡ። እኛ ምንም የምንጠይቀው ያጠፋነው መጀመሪያ የሚያጠፋነው ነገር የለም፣ አሁንም ያጠፋነው ነገር የለም፣ የምንጠይቀውም ይቅርታ የለም። መንግስት እንዳለው ይቅርታ አድርጌያለሁ እፈታለሁ እንጂ ያለው ይቅርታ ይጠይቁ የሚል ነገር አልሰማንም። ስለዚህ እኛ አሁን በዚህ ጉዳይ የምንፈርመው ነገር የለም። መጨረሻ ላይ ድጋሚ 9 ሰዓት ላይ ደግሞ ወደ አዳራሽ ጠርቶ ወሰዱን። ትፈርማላችሁ አትፈርሙም ብሎ እያንዳንዱ ሰው ለየብቻ ጠየቁ። አንፈርምም አልን። በዚህ ምንም የምንፈርመው ነገር የለም ብለን በአንዳንድ እያወጡን ከዛ ውስጥ ለእያንዳንዳችን አንዳንድ ፎርም ነው የሰጣቸው። አንዳንድ ቅጽ ወረቀት ነው ተጽፎ የመጣው ፈርሙ የተባለ አንፈርምም ብሎ አራቱን በዚህ ነው የተለያዩት።
አድማጮች፣ በዚህና በሌሎች ተመሳሳይ ጉዳዮች ላይ ሰፋ ያሉ ዘገባዎችን ማቅረብ እንደምንቀጥል እንገልጣለን። ግብጽ ማዕከላዊና ሰሜናዊ ሲናይ ውስጥ ተሰብስበዋል ባለቻቸው የአክራሪዎች ኢላማዎች ላይ ዛሬ ቅዳሜ ከባድ ጥቃት እንዳካሄደች ገለጠች። አንድ የግብጽ ጦር ቃል አቀባይ በዛሬ ቀን ይፋ ባደረገው መግለጫ ወታደራዊ ጥቃቱ እንደሚቀጥል አመልክቶ ዳሩ ግን ጥቃቱ እስከ መቼ እንደሚቀጥል በአሁኑም ሁኔታ በሰው ሕይወት ላይ ስለደረሰው አደጋ የሰጠው ዝርዝር የለም። ይህ ግብጽ የ2018 አጠቃላይ የሲናይ ኦፕሬሽን ባለችው ዘመቻ መንግስት የጀመረውና ትናንት አርብ ይፋ እንደተደረገው በግብጽ አካባቢ ያሉ ሽብርተኞችን ለመደምሰስ የታቀደ መሆኑም ታውቋል። ሩዋንዳ የሚገኙ ስደተኞች ለአዲሱ ሕግና ለተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ምስጋና ይድረሳቸውና በአሁኑ ወቅት የባንክ ሂሳብ የመክፈት የመንግስት አገልግሎቶችን የማግኘትና በነጻ የመዘዋወር እድል እንደተፈቀደላቸው ተነገረ። ሩዋንዳና የተባበሩት መንግስታት ከፍተኛው የስደተኞች ኮሚሽን የአገሪቱን ጠቅላላ የህዝብ ቁጥር ለመወሰን ይቻል ዘንድ ባለፈው ረቡዕ የስደተኞችን ማንነት የሚያጠና አንድ ፕሮግራም ጀምሯል። የረቡዕ ዕለታው አዲስ ፕሮግራም የተጀመረው ኪጋሊ ከተማ ውስጥ ያሉ ከ30,000 በላይ የከተማዋ ስደተኞችን ህይወት በማጥናት እንደሆነም ዲ ቦንሂር ጃኔ ለቪኦኤ ማዕከላዊ አፍሪካ አገልግሎት ገልጠዋል። እርምጃው ብዙዎቹን ስደተኞች እንዳስደሰተም ታውቋል። ዛሬ ቅዳሜ ደቡብ ኮሪያ ውስጥ የተከፈተው የክረምት ኦሎምፒክ ውድድር በሁለቱ ኮሪያዎች መካከል ያለውን ዲፕሎማሲያዊ አጣብቅኝ መክፈቱ ተሰማ። በዚህ የስፖርት በዓል ላይ የደቡብ ኮሪያው ፕሬዝዳንት ሙን ጄኢን ፒዮንግያንግ ውስጥ ከሰሜኑ አቻቸው ኪም ጆንግ ኡን ጋር እንዲገናኙ ግብዣ ቀርቦላቸዋል። የሁለቱን አገሮች ግንኙነት ለማሻሻል ፈቃደኛ ነኝ የሚለውንና ከሰሜኑ መሪ ኪም ጆንግ ኡን የተላከውን ደብዳቤ ለደቡብ መሪ ሙን ያቀረቡት የፕሬዝዳንት ጆንግ እህት ኪም ዮ ጆንግ ናቸው። ደብዳቤው የቀረበውም ብሉ ሃውስ በተባለው በደቡብ ኮሪያው ፕሬዝዳንታዊ አዳራሽ ውስጥ ሰሜኑ የኦሎምፒክ ቡድን ልዑካን አባላት በተዘጋጀ የምሳ ግብዣ ላይ መሆኑ ታውቋል። የፕሬዝዳንታዊ አፈቀላጤ እንዳስታወቀው የፕሬዝዳንት ኪም እህት ለደቡብ ኮሪያው መሪ ከደብዳቤው በተጨማሪ በቃላቸውም ሁለቱ መሪዎች ፒዮንግያንግ ላይ እንዲገናኙ ግብዣ አስተላልፈዋል። ፕሬዝዳንት ሙንም ሁኔታዎችን አመቻችተን ለመገናኘት እንሞክራለን የሚል መልስ ሰጥተዋል። በመጨረሻም የሶሪያው ፕሬዝዳንታዊ ዜና አውታር ዛሬ ቅዳሜ እንደዘገበው ሶሪያ ከእስራኤል ለተሰነዘረባት ጥቃት አጸፋውን በቶሎ ለመመለስ ተሰናድታለች። እስራኤል ቀደም ብሎም በሶሪያ ማዕከላዊ የአገሪቱ ክፍል ወረራ ማካሄዷ ተገልጧል። የእስራኤል መከላከያ ሚኒስቴር ቃል አቀባይ ጆናታን ክሎርክንስ በትዊተር ላይ እንዳስቀመጡት ኢራን በመታከሄደው ወረራ ምክንያት እስራኤል 12 የሚሆኑ የሶሪያና የኢራን ወታደራዊ ኢላማዎች ላይ ደጋግማ ጥቃት አካሄዳለች። የሶሪያ መንግስታዊ ቴሌቪዥን ስለ ሁኔታው ሲዘግብ ፍንዳታው ዋና ከተማዋ አጠገብ እስካለው እስከ ሪፍ ደማስቆ ድረስ ተሰምቷል ተብሏል። በመጨረሻም ቀደም ሲል ካነበብኩት ዜና አንድ አረፍተ ነገር ያልተነበበ አለ። ዛሬ ቅዳሜ ደቡብ ኮሪያ ውስጥ የተከፈተው የክረምት ኦሎምፒክ ውድድር በሁለቱ ኮሪያዎች መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እንዳሰፋው ተገልጧል። በዚህ ወቅት የደቡብ ኮሪያው መሪ ሙን ወደ ሰሜን ኮሪያ ሄደው በደቡብ ኮሪያ ተገኝተው በኦሎምፒክ ውድድር ላይ ተገናኝተው ከመሪዎቹ ጋር ተገናኝተዋል። አርማጮች ለሰዓቱ ያለን ዜና በዚሁ አበቃ። ዜናውን ያቀረብኩላችሁ አዲሱ አበበ ነኝ።
የቅዳሜ ምሽት ፕሮግራማችን ይቀጥላል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ታገኙናላችሁ። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አሁን ለጥያቄው መልስ የምሽቱ የጥያቄው መልስ እንግዳ በቅርቡ ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። ትናንት አርብ ፕሮግራማችን አጠር ያለውን ክፍል ማቅረባችን ይታወሳል። ዛሬ ዶክተር መረራ ስፋት ላላቸው የእናንተ የአድማጮቻችን ጥያቄዎች መልስ የሚሰጡበትን ሁለተኛ ክፍል ነው ይዘን የቀረብነው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ትናንት ከጀመረችው ጥያቄ ትቀጥላለች።
ሰላም ተመስግነዎች። በመጀመሪያ ዶክተር መረራ ጉዲና ለቤቱና ለህዝቡ ሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄ አቶ ሀይለማርያም ደሳለኝ ማዕከላዊ ደርግ ህዝብ ሲያሰቃይበት ቦታ ነበር ስላለ እርስዎ ደግሞ ሲፈቱ ሲታሰሩ ስለነበረ በሁሉም ደርግም በኢህአዴግም ጊዜ ያ ቦታ በደርግ ጊዜ ማሰቃያ በኢህአዴግ ጊዜ ደግሞ ሪዞርት ነበር ወይ ስላልገባኝ ነው የአቶ ሀይለማርያም አባባል። እርሶ ደግሞ ውስጥ ስለነበሩ ያውቃል። ስለዚህ እባክዎን ስለ ቦታው እንዲያብራሩልኝ ነው። አመሰግናለሁ። አሁን እኔ ከዚህ ከዋሽንግተን
ጤናስጠልኝ ዝንወዎች እንደምን ከረማችሁ? የዛው ስራ አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ። ጥያቄ መጠየቅ ፈልጌ ነበረ። በዚህ ሳምንት ዶክተር መረራ ጉዲና እንግዳ ሆነው ስለሚቀርቡ በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃው ትላለሁ። ከተቀመጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆኖ ውስጡ ጥላቻ እንደሌለ ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጪ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችም ስለሚናገሩ እርሶ እንዴት ነበረ የተያዙት እስር ቤት እያሉ ይሄንን ቢናገሩ ብዬ ነው። እግዚአብሔር ይስጥልኝ። ታንክ ዩ።
አሁንም ቢሆን ምናልባት ነው ወደፊት በዛብ ተጋብተን ድል ከገጠመን ይጽፍ ይሆናል። በተለያዩ ምክንያቶች ምናልባት ዛሬ ለመግለጽ በማስፈልጋቸው ምክንያቶች ጥሩ በሆነ መጥፎ ራሴን ብመለከት መጠቅ አልፈልግም። በተለያዩ ምክንያቶች ማለት ነው። በአጠቃላይ ግን ማዕከላዊ የሚባለው ከንጉሱ ጀምሮ አንዳንዶቹ ዳሁም ኢጣሊያን አንዳንድ ሰዎች የጣሊያን ነው ሲሉኝ ነበር። ከኢጣሊያን አገዛዝ ጀምሮ ከሀጫሉ ስላሴ አገዛዝ ጀምሮ እስከ ዛሬ ድረስ ማለት ምን ከተፈታ በኋላ ነው እስከ ዛሬ ድረስ ቀላል ቁጥር የሌላቸው የኢትዮጵያ ልጆች መከራና ስቃይ ከዚያም በላይ ሞትም ጭምር ያዩበት ስራቤት ስለሆነ ኢህአዴግም ይህንን የስለሚያውቅ ይመስለኛል ይህንን የኢትዮጵያ ሕዝብ በተለያየ ደረጃ ይህን ይዞ መቆየቱ ምናልባት ችግር ስስ ተከተተ ሊሆን ይችላል እንዲዘጋ ያዘዘው። ዞሮ ዞሮ እስካሁን ድረስ ማዕከላዊ በተለይ መንግስትን ለመቃወም በተለያየ በመስመር ለተሰለፉ የኢትዮጵያ ልጆች ሲኦል የነበረ አካባቢ መሆኑ አጠያያቂ አይደለም። እኔም በሚመለከት ግን ጊዜና ሁኔታ የተሻለ ሳገኝ ምናልባትም መጽሐፍ ልጽፍ እችላለሁ። እዚያ ውስጥ ወንድማችን ለታሪክ ያስፈልጋል ያለውን መልስ እንዲያገኝ ይመስለኛል። ለጊዜው ግን ዝምታ መምረጡ ይሻላል የሚል ግምት አለኝ።
አመሰግናለሁ ዶክተር መረራ ጉዲና። በኢሜይል ወደ መጣለን ጥያቄ ልውሰዶት። አቶ ጫሊ ለማ ይባላሉ። እርሶ የሚመሩት ፓርቲ የሀገሪቷን ህገ መንግስት ሳይነቅፍ እንደሚቀበል በተለይ በመሬት ፖሊሲና የብሔር ብሔረሰቦችን መብት እስከ መገንጠል ጨምሮ ራስን በራስ የማስተዳደርን መብት እንደሚቀበል የድርጅቱ አባላት በተለያዩ ጊዜያት ሲገልጹ ይሰማል። በተጨማሪም የመድረክን የፓርቲዎች ስብጥር ይዘት ያየን እንደሆነ መሰረቱ ብሔር ነው። ከዚህ በመነሳት ድርጅቱ በኢሃደግ መርህ የተቃኘ መሆኑን መገንዘብ ይቻላል። ታዲያ ስለምን ለብቻ ድርጅት ማቋቋም አስፈልጋችሁ? በመረና በፖሊሲ ደረጃ የኢሃደግ አምሳያ ከሆናችሁ በዚህ ሀገር ምን ለውጥ ለማምጣት ነው የምትታገሉት? ማለቴ በተመሳሳይ ፖሊሲ የተለየ ለውጥ ለማምጣት ይቻላል ወይ? እምርታዊ ለውጥ በአተገባበር ላይ ብቻ የሚደረግ ለውጥ ሊመዘገብ ይችላል ወይ ይላሉ። ይመልሱልን።
ዋና ነገር የድርጅቶች ፖለቲካ ፕሮግራም እኛም በሚመለከት ወንድማችን ሶሴቶች ያደረገው የመገንጠል የሚል ፖለቲካ ፕሮግራማችን ውስጥ የለም። እኛ በቀጥታ አንቀጽ 39 ከኦሮሞ ሕዝብ የወጣ አንቀጽ ነው አላልንም። አንቀጽ 39 ይሰረዝልን ብለን ሰላማዊ ሰልፍ አንወጣም የሚል እንትን ነው። እሱ ኢህአዴግ ለምን እንዳወጣ ኢህአዴግ መጠየቅ እንጂ እኛን አይመለከትም። እኛ የኦሮሞ ሕዝብ አንድ ሰው አንድ ድምፅ ነው። የዲሞክራቲክ መሪ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚኖሩባት ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። የራስን የማስተዳደር መብት ጥያቄ የእኛም ጥያቄ ነው። የጋራ አስተዳደር ጥያቄም የእኛ ጥያቄ ነው። ግን መገንጠል የሚለው ሪፍረንደም የሚለው ተርስካ መገንጠል የሚለው የእኛ መፈክር እንዳልሆነ እንዲገባልን እፈልጋለሁ። እንግዲህ ምንድነው ከኢህአዴግ ምን ትለያላችሁ? እኛ በሀቅ ለዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። ለዚያ ለመታገል ደግሞ የኢትዮጵያ የፖለቲካ አየር አካባቢ በሚፈቅድልን መድረና ደረጃ በተለይም ብዙ ዘመናት ብዙ መንግስታት የተሰቃየው የኦሮሞ ህዝብ ለመብቱ፣ ለክብሩ፣ ለነጻነቱ የሚያደርገውን ትግል ለማገዝ ነው። ድርጅታችን እስካሁን ድረስ ባለፉት 22 ዓመታት ከሌሎች የኢትዮጵያ ህዝቦች ጋር ወይም ከተፈጠሩ የሆነ ፖለቲካ ኃይሎች ጋር ደግሞ ሁላችን በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ የምታገል ነበር። አሁንም በሀቅ ከልብ የምታገላለን። መመዘኛችን ዲሞክራሲያዊ ስርዓት በኢትዮጵያ ይፈጠር አይፈጠር ብለው ነው። ሌሎች ኃይሎች ጋርም ሁኔታ በፈቀደ መጠን በህብረ ብሔር ደረጃም የተፈጠሩ ፖለቲካ ኃይሎች በብሔር ደረጃም የተዋቀሩ ፖለቲካ ኃይሎች ጋር ከልብ ለመስራት ሞክረናል። ስለዚህ አጠያቂ አይደለም። ጠያቄ በደንብ እንዲረዳልኝ የሚፈልገው በኢትዮጵያ ምድር ከንጉሱ ዘመን ጀምሮ የፖለቲካ ድርጅቶች የሚጣሉት፣ የሚፋጩት፣ የሚቆራረጡት፣ የሚጓተቱት በፖለቲካ ፕሮግራም አይደለም። የአባና መየሶንንን ሆነን ምን እንደነበር እናውቃለን። ከዚያ በኋላም ያሉት የፖለቲካ ኃይሎች ምን ውስጥ እንዳለፉ እናውቃለን። ዋናው ችግራችን የፖሊሲና የፖለቲካ ፕሮግራም ጉዳይ ብቻም ሳይሆን ከታሪክ ጣታችን የተፈጠረው ሊሆን ይችላል። የኢትዮጵያ ፖለቲካ ኃይሎች ተባብሮ የመስራት አቅም ገንብቶ የመስራት በተለይም ተባብሮ የጋራ አጀንዳ ሁሉም በኢትዮጵያ ህዝቦችን በእኩልነት ለመመልከትና ለማስተናገድ የሚችል ዲሞክራቲክ ሀገር ለመፍጠሩ ላይ አልተቻለም፣ አልተሳካላቸው። ሁሉም የራሱ መዋጮ ለማድረግ አንዱ የበላይ ለመሆን ሌላውን ካልገዛው የሚለው ህልም ትተው በእውነቱ በሀቅ ተከባብረን ለመኖር የምንችልበት ሀገር ለመፍጠር ሁሉም የፈለገው ፖለቲካ ፕሮግራም ይኖረው እኔ ችግር የለብኝም። የኢትዮጵያ ህዝብ ድጋፍ ካገኘ ሀገሩን ለማስተዳደር ይችላል። ያን ድጋፍ ሲያጣ ደግሞ ስልጣን ሊያጣ ይችላል። ወደ ቮካሳዊ የፖለቲካ ጨዋታ ውስጥ መግባት መቻልና ያለመቻል ማለት ነው።
እሺ፣ አሁን ሌላ ጥያቄ አሰማውታለሁ።
ጤና ይስጥልኝ ቢዮች። ዶክተር መራራን ለጥያቄው መልስ መቅረባቸው በጣም ደስ ብሎኛል። በመጀመሪያ ዶክተር መራራ ከዚህ በፊት በአንድ ንግግሮት ላይ ኢህአዴግ በምርጫ ቀርቦ በምርጫ ካሸነፈ 100 ዓመት እንዲገዛ ፈርማለሁ ሲል ሰምቻለሁ፣ በየሚዲያውም ተሰምቷል። ይህ ማለት ምን ማለት ነው? ምክንያቱም ስጋት ውስጥ ስለጣለኝ ነው። እርስዎ የ90 ሚሊዮን ወይም የ100 ሚሊዮን ድምፅ አለዎት? አንድ ሰው ይሄ ካለፉት ከነበሩት ዲክታተር መሪዎቻችን የባሰ ሆኖ ነው ያገኘው? ሌላው ወደ መሀል ይመጣ የመሀል መንገድ የሚሉት አለ። ነጻነትን ላጣ ሰው፣ ፍትህን ላጣ ህዝብ መሀሉ የትኛው ነው? እርስዎ የሚሉት መሀል የትኛው ነው? ህዝባችን የሚታገለው ለነጻነት ነው፣ ለፍትህ ነው፣ ለእኩልነት ነው። የዚህ የእኩልነት እና የነጻነት መሀሉ የትኛው ነው? በተለይ ደግሞ በአሁኑ ሰዓት እነ አቶ ለማ የኦሮምኛ ቋንቋ ሁለተኛ ቋንቋ እንዲሆን ህዝቡ የማለት ነጻነት የለውም ወይ? ሌላውን ኦሮምኛ የማይናገረውን ሰው ላይ ኦሮምኛው የሚናገረው ሰው አድቫንቴጅ እንዲወስድ አያደርገውም ወይ?
ሁለት ጥያቄ ነው ዶክተር መረራ። ስለ ኦሮምኛ ቋንቋ የፌደራል ቋንቋ መሆን እንዲሁም ደግሞ ካሁን ቀደም እርሶ ስለተናገሩት እናመሰግናለሁ።
ስለ ኢህአዴግ የተናገርኩበት ሁኔታ በተደጋጋሚ ነበር፣ በደንብ የተረዳ ይመስልኝ። እኔ ለማለት የሞከርኩት ምንድን ነው፣ ኢህአዴግ ወደ 4-5 የዙር ትላልቅ ምርጫዎችን አካሂዷል። ትናንሾቹ ብዙ ናቸው። በነዛ ምርጫዎች ሁልጊዜ ሁለት ምርኩዞች አሉት። እሱን ይዞ ነው የሚወዳደረው። አንዱ ጠመንጃው ነው፣ ሌላው ደግሞ ምርጫ ቦርድ ነው። ሁለቱ ምርኩዞቻችሁን አስቀምጣችሁ ተወዳድራችሁ ማሸነፍ ከቻላችሁ ወይም በአንድ ወር ወይም በሁለት ወር ስራ ተቃዋሚው ክፍል እናንተ ማሸነፍ ካልቻለ እናንተን 20-30 ዓመት ንግዛ ነው የምትሉ፣ እኔ ደግሞ በግሌ 100 ዓመት እንኳን እንድትገዙ እፈርምላችኋለሁ የሚለው የምሳት እንትን ነው። ባትቀልዱ በነጻና ፍትሃዊ ምርጫ የኢትዮጵያ ሕዝብን ድጋፍ አታገኙም። ምርኩዝ ይዛችሁን ጊዜ ምርጫ ምርጫ እያላችሁ ሕዝቡን አታስቸግሩ፣ ራሳችሁንም አታስቸግሩ፣ ሁላችንም አታስቸግሩ፣ አትቀልዱ የሚለውን መልዕክት ለማስተላለፍ ነው። ዞሮ ዞሮ ከወንድማችን ጋር ብንገናኝ የተሻለ በስፋት ማስረዳው ይችላሉ። በዛ ሁኔታ ተነገረ እንጂ አንድ ፓርቲ አንድ መሪ 100 ዓመት እንትን ያድርግ ወይም በአንድ ሰው ውሳኔ 100 ሚሊዮን ይገዛ የሚለው ጋር ምንም ግንኙነት የለው። ሌላው የቋንቋ ጥያቄ ወንድማችን በደንብ ተረድቶ ከሆነ ቋንቋ በተለይ ትላልቆቹ ሁለቱ ብሔረሰቦች የሚናገሩትን ቋንቋ ወደ ብሔራዊ መንግስታዊ ቋንቋነት ካልመራ ነው በስተቀር ችግሮች እየታዩን ስለሆነ አሁን ከሞላ ጎደል ብዙ ኃይሎች እየተስማሙበት ነው እየተስማሙበት መጥቷል። ምክንያቱም ምንድን ነው ለምሳሌ ኦሮሚያ ውስጥ የቁቤ ትውልድ የምንለው አማርኛ የሚባል እየሰማ አይደለም። የአማራ ወጣቶች ደግሞ ኦሮምኛ የሚባል አንሰማም አንማርም ካሉ ምናልባት እኔና በቪኦኤም ሆነ በሌሎች እኛውን በአማርኛ ጭምር አንዱ ሌላውን እየተረዳ ከሌላው ጋር እየተነጋገረ በአንድ ሀገር ውስጥ ሁላችን መናገር የምንችለው አንዱ ሌላውን መስማት የሚችል ቋንቋ አለን። የነገ ትውልድ ግን እንደዛ ላይሆን ይችላል። ስለዚህ እኔ ከሁሉም በላይ ለኢትዮጵያነትም አስፈላጊ የሆነው መድረክ ላይም አንስተናል፣ ሌሎችም ደረጃዎች አንስተናል። አሁን ያለው አዝማሚያ እነዚህ ሁለቱ ትላልቅ ቋንቋዎች ሰዎች እንዲግባቡበት ማድረጉ ለኢትዮጵያ አንድነት በተለይ የተሻለ መሰረት ሊጥል ይችላል፣ የተሻለ መግባባትን ሊፈጥር ይችላል። የመገንጠል መብት እንገፋለ የሚሉት ነገሮችም ጭምር ወደ ፖለቲካ መድረኩ ወደ ጋራ መድረኩ ሊያመጣ ይችላል የሚል የጋራ ስምምነት አሁን በስፋት ያለ ይመስለኛል። የሚቃወሙ ኃይሎች በተለይ በፖለቲካ ድርጅት ደረጃ እያነሱ መጥተዋል። የአድቫንቴጁ ጥያቄ ዞሮ ዞሮ ሁለቱም እኩል ነው። የኦሮሞ ተማሪዎች ኦሮምኛን ብቻ ሳይሆን አማርኛን ይማራሉ። አማርኛ ተናጋሪዎች ደግሞ አማርኛ ብቻ ሳይሆን ኦሮምኛን ይናገራሉ። ስለዚህ ሁለቱንም እንደየ ፍላጎታቸው እየመረጡ ይጠቀሙበታል ማለት ነው። ዞሮ ዞሮ እኮ ፈረንጅ ሀገርም እኮ እንግሊዝኛ የግዳችን በተለይ ውጭ ያላችሁ የግድ ተምራችሁ የምትጠቀሙበት እንዳሁም በግድ ነው፣ በውድ ሳይሆን። ኢትዮጵያ ውስጥ ያሉ ደግሞ ጎረቤቶች በተለይ 67 ሚሊዮን በላይ የሚሆነው አንዱ የሌላውን የማወቁ አንዱ የሌላውን የመረዳቱ በፈለገው ቋንቋ የመነጋገሩ በተለይ በተለይ የኢትዮጵያነት እንፈልጋለን የሚሉ ኃይሎች ከሁሉም በላይ ወደፊት መግፋት ያለባቸው አጀንዳ ነው። የነገቱ ኢትዮጵያ ሁሉም ተግባብቶ ሁሉም ተቻችሎ መኖር የሚችልበት ዲሞክራቲክ ኢትዮጵያን ለመፍጠር በግድ ሳይሆን ይሄ በግድ በማንም ላይ እንዲጫን አልፈልግም። በግድ ሳይሆን አንዱ የሌላውን እየተማረ አንዱ የሌላውን እየተረዳ በገበያም በትምህርት ቤትም የተሻለ የጋራ መግባባት ይፈጥራል የሚል እምነት አለን። በተለይ የኢትዮጵያ አንድነት ጭንቀት ያለባቸው ያለች ይህንን እየተቀበሉ መጥተዋል። ወደ ኋላ እንዳይመልሰንም ስጋት አለኝ ማለት ነው ጥያቄ።
አመሰግናለሁ ዶክተር መረራ። በኢሜይል ከመጡልን ጥያቄዎች አንዱን ላቅርብሎት። ኢሜይሉ ከጀርመን ነው የመጣው፣ ከአቶ አሸብር ነው። ዶክተር መረራ ጉድና፣ በቅድሚያ ከእስር ተፈተው የነጻነትን ባይሆን ቢያንስ የተፈጥሮ አየር መተንፈስ በመቻለው እንኳን ለዚህ አበቃው እያልኩ የሚከተለውን ጥያቄ ላቀርብ ይላሉ አቶ አሸብር። ለኢህአደግ ደጋግመው ከሀቀኛ ተቃዋሚዎች ጋር ለድርድር ይቅረብ የሚል ጥሪ ሲያቀርቡ አዳምጣለሁ። በእርግጥም ድርድር በሁለት ወይም ከዚያም በላይ ባሉ ወገኖች መካከል የተፈጠረን ችግር አንዱ ወይንም ሌላው በግሉ ሊፈታው የማይችል ሆኖ ለሚገኝ ጥያቄ መፍትሄ መፈለጊያ ሆኖ መቅረቡ የተለመደ ዘዴ መሆኑ አከራካሪ አይደለም። የድርድር ውጤት ደግሞ አወንታዊ ፍጻሜ ሊያገኝ የሚችለው በጥቅስ ሰጥቶ መቀበል በሚለው መርህ ሲታገስ ስለሆነና ሁለቱም ወገኖች የሚፈልጉትን ሳይሆን ድርድሩ ያስገኘላቸውን ተቀብለው ለመሄድ ፈቃደኛ ሆነው መገኘት ነው። ብሎም ጥያቄዎቼ አንደኛ፣ የእርሶ ድርጅት ከኢህአደግ ጋር መደራደር ብሎ የሚያቀርበው ወይንም ከላዩ ቆንጥሮም ቢሆን ለተቃራኒው ወገን የሚሰጠው ጉዳይ ምንድን ነው? ሁለተኛ፣ ሀቀኛ ተቃዋሚ ከኢ-ሀቀኛ ለይቶ ሰርቲፊኬት የሚሰጠው ማን ነው ይላሉ አቶ አሸብር ከጀርመን።
ድርድር የሚባለው ነገር አቅምም ይጠይቃል። ተደራዳሪ ወገኖችን ተመጣጣኝ የሚቀራረብ የኃይል ሚዛን ለመፍትም መፍጠር መቻል አለባቸው። በእኔ ግምት ጥያቄው እሱም እንዳለው ሰጥቶ መቀበል ነው። ሰጥቶ መቀበል ማለት ደግሞ እኔ መሀል በሌላ ቋንቋ ሁሉም ወደ መሀል መንገድ መምጣት አለበት የሚለውን አቅጣጫ ነው። ምክንያቱም የሚሰጥና የሚቀበል ይኖራል። አንዱ ብቻ ሰጪ ሌላው ተቀባይ የሚሆንበት ጊዜ ደግሞ አንዳንድ ጊዜ ችግር ይፈጥራል። የፖለቲካ ስልጣን ወይም ለውጥ የሚመጣው በሁለት መንገድ ነው። አንደኛው በኃይል ነው፣ ሌላው ደግሞ በድርድር ነው። ስለዚህ እኔ ብዙ ጊዜ ያንን የሚያነሳው ኢህአዴግ እንደ ድርጅት የአጥፍቶ መጥፋት ፖለቲካ አይጠቅመውም፣ አዋጣውም፣ እሱንም አይጠቅምም፣ ሀገሪቷንም ህዝቦቿንም አይጠቅምም የሚል ግምት አለኝ። በተቃዋሚዎች በኩልም አሰልችም ቢሆን አቅምም ገንብቶ ኢህአዴግን ወደ ድርድር ማምጣቱ የኢትዮጵያ የዘመናት መሰረታዊ ችግሮች በድርድር መፈታታቸው ተመራጭነት አለው። የድርድር መንገድ ሙሉ በሙሉ ከተዘጋ ግን ሌላው ያው የአለ አማራጭ ብቻ ነው የሚቀረው። ስለዚህ እኔ ምንድነው ብዙ ጊዜ የኢህአዴግ መሪዎች ደጋግሞ እንዲያስቡበት ደጋግሞ እንዲመክሩበት ለራሳቸውም ሆነ ለኢትዮጵያ ህዝቦች የተሻለ አማራጭ ነው ብሎ አንድ ቀን ምናልባት የህዝብንም ምክር እንደ እኔ አይነቶችንም የሰዎች ምክር ሊሰሙ የሚችሉበት ጊዜ ሊመጣ ይችላል። አሁንም ምናልባት አንዳንዶቹ መስማት ጀምረዋል። ስለዚህ ወደዚህ እንዲመጡ መምከርም ጭምር ነው። ያንን ሳደርግ ግን ዝም ብሎ የጭፍን ጥያቄ ሳይሆን በተለይ ለውጥ ፈላጊ የፖለቲካ ኃይሎች ህጋዊና ሰላማዊ ትግላቸውን እየቀጠሉ አቅማቸውን እየገነቡ ገዢው ፓርቲ ወደ ድርድር እንዲመጣ የሚያዋጣው የተሻለ የሚሆነው እሱ መሆኑን እያስረገጡ ትግሉን መቀጠሉ አዋጪና ምናልባትም በስድስተኛ ክፍለ ዘመን ዓለም ያንን ስለሚያስቀድምና ተመራጭ ለሚገዛውም ለተገዛውም ተመራጭ ስትራቴጂ ስለሆነ ነው። ዋናው ምትሰጣለ ብለው ያደግም ሆነ የሁላችንም እኮ ዲሞክራቲክ ኢትዮጵያ ነው። ዋትናችን እሱ ነው። ሁላችንም በኩልነት የሚያስተናግድ ዲሞክራቲክ ኢትዮጵያ ከሌለ በስተቀር አንዳችንም ዋትና የለንም። ያደግንም ጨምሮ ማለት ነው። መገናኛ ብትያችን አንዱ ሰጥቶ ሲቀበል የት ላይ ነው የምናርፈው ነው የምናርፈው ዲሞክራቲክ ኢትዮጵያ ላይ ካልሆነ በስተቀር ማንም ዋትና የለውም ነው። ለዛ እንድታደል ያንን እንቀበል ነው።
የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርበውን የቅዳሜ ምሽት ፕሮግራማችንን ነው። የጥያቄው መልስ እንግዳችን ዶክተር መረራ ጥያቄዎቻችሁን ማስተናገዳቸውን ይቀጥላሉ። አጠር ያለ ማስታወቂያ አሰምተን እንመለሳለን። ሳይፎን ከቪኦኤ በነጻ ሳይፎን PSIPHON በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን የሳይፎን አገልግሎት የሚያገኙበት መንገድ እንደሚከተለው ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ያንን siphonandroid.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት ማለት ነው። ከዚያም ቢሹ ወደ VOA Amharic ወይም ቢሹ ማንኛውንም የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ማግኘት ይችላሉ። ሳይፎን በነጻ። ዝግጅታችን ይቀጥላል። ከዶክተር መረራ ጋር ያደረግነው የቅዳሜ ምሽት ፕሮግራማችን ይቀጥላል። ወርሃ የካቲት በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ ወር እንደመሆኑ ይህንን አስመልክተን ሰሞኑን እንደምናደርገው አንድ የጥቁር አሜሪካዊ ድምጻዊ ዜማ እንጋብዛችኋለን። ቆየት ካሉ ዜማዎች አንዱ ነው። የባቢ ብራውንን Don't Be Cruel እንጋብዛችሁ።
Never said it.
ባቢ ብራውንን ዶን ቢ ክሩል ነበር የሰማነው። ፕሮግራማችን ይቀጥላል። እስከ አራት ሰዓት ድረስ ከእናንተው ጋር ነን። ወደ ጥያቄው መልስ ፕሮግራም እንመለሳለን። እንግዳ ዶክተር መረራ ጉዲና፣ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው።
አመሰግናለሁ ዶክተር መረራ። አንድ ሁለት ጥያቄዎች አከታተዬ ላቀርብ። አንደኛው የመጣው ከአዲስ አበባ ነው። ተሹ ቢራቱ ይባላሉ። ውድ ዶክተር መረራ እንኳን በህይወቶ ከእስር ቤት ወጡ ይሉና ወያኔዎች ለ27 አመታት የጎሳና ዘውግ ጥላቻን በመስበካቸውና ህዝቡን በቋንቋ በመከፋፈላቸው እንዲሁም በፈጸሙት ግፍና ስቃይ የመረረ ጥላቻን በማስፋፋታቸው ሀገራችን የጎሳ ግጭት አደጋ አንዣቦባታል። እርሶ ብዙ ተከታይ እንዳለው ተወዳጅ የፖለቲካ መሪ፣ እንደ ፖለቲካ ሳይንስ ምሁርና የኢትዮጵያን ህዝብ ከጎሳ ግጭት ለማዳን አገሪቷን በአንድነቷ እንድትቀጥል ለማድረግ ምን ለማድረግ ያስባሉ? ወይም ምን አገር አቀፋዊ እቅድ አሉት? ህዝቡስ ምን ማድረግ ይገባዋል? ይሄ የአቶ ተሹ ብራቱ ጥያቄ ነው። አቶ ደረጀም እንዲሁ ከአዲስ አበባ። አቶ ደረጀ ምን ይላሉ? እሳቸውም እንዲሁ ባለፉት 27 አመታት በተለይም በኦሮሞና አማራ ህዝብ መካከል ቅራኔ እንደተፈጠረና መናቆር እንደነበረ ይገልጹና በአሁኑ ወቅት ከበፊቱ የተሻሉ ምልክቶች ቢታዩም የህዝብን አንድነት ለመጠበቅ ብዙ መሳት ያስፈልጋል። በሚሊዮኖች የሚቆጠሩ የኦሮሞ ወጣቶች መብታቸውን ለማስከበር በሰላማዊ መንገድ እየታገሉ ቢሆንም ጥቂቶች ግን በስሜታዊነት ህዝቦችን የሚያናቁሩና ሌሎች ብሔሮችን ስጋት ላይ የሚጥሉ የትንኮሳ ተግባራትን ሲፈጽሙ ይታያሉ። በተጨማሪም የህዝብን ጥያቄ አቅጣጫ ለማሳትና እና አቶ ለማ መገርሳ የጀመሩትን ጥረት ለማደናቀፍ ግጭት ለመጫር የሚሰሩ ወገኖች አሉ። ዶክተር መረራ የህዝቦችን አንድነት ለመጠበቅ ምን መደረግ አለበት ይላሉ? እርሶስ በዚህ ረገድ ምን ለመስራት አስበዋል? ተመሳሳይ ጥያቄዎች ስለሆኑ ነው አንድነት ያቀረብኩት። ይግለጹልኝ።
ዋና ጉዳይ እኮ ሀቀኛ ዲሞክራሲያዊ ስርዓት ሁላችንም ከታደል መልሱ እዛ ውስጥ ነው። የዛ ድርጅት አስተዋጽኦ ፖለቲካ እስከገባ ድረስ የኔ መስተዋጽኦ ሀቀኛ ዲሞክራሲያዊ ስርዓት ደጋግሜ እንዳልኩም በኩነት የሚታጠና ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ መስራት ነው።
ዶክተር መረራ ተጨባጭ ጥያቄ ነው የሚጠይቁት እነኚህ ሁለት ሰዎች። ተጨባጭ ጥያቄ እርስዎ ምን ይሰራሉ? የሀገር አንድነት እንዲጠነክር በአገሪቱ ውስጥ የጎሳ ግጭት እንዳይኖር እርሶ እንደ አንድ የፖለቲካ መሪ ምን እቅድ አለዎት ነው የሚሉት?
እኛ እንግዲህ ድሮም ቢሆን አሁንም ቢሆን ከሁሉም በላይ እየገፋንበት ያለው ነገር ሁለት ነገር ነው። አንደኛው መሰረታዊ የሀገራችን ችግር በድርድር እንዲፈታ፣ በተለይም ወደ ግጭት እንዳይሄድ በአንድ በኩል የገዢው ፓርቲን ለመንቀር፣ በሌላ በኩል ደግሞ ኢትዮጵያ ውስጥ የኦሮሞ ወጣቶችም የኢትዮጵያ ወጣቶችም የምንችለውን ያክል የጋራ ሀገር ዲሞክራሲያዊ ኢትዮጵያ የመፍጠሩ ሁሉንም በሰላም የምታስተናገድ ኢትዮጵያ እንድትፈጠር መታገል ነው። እንግዲህ የፖለቲካ ድርጅታችን በየአንዳንዱ ትላን ፖሊሲ ያለው ነው። እኛ ለምሳሌ ከአረና ትግራይ ጋር እንሰራለን። ለደቡብ አካባቢ ከተፈጠሩ ፖለቲካ ድርጅቶች ጋር እንሰራለን። ድሮ ከአንድነት ጋር እንሰራ ነበር። የፖለቲካ ኃይሎች የጋራ መግባባት ፈጥሮ በዛ ዙሪያ አቅማቸውን ያስተባበሩ የመንቀሳቀሱ ዋስትናው እሱ ነው፣ አብሮ የመስራት ነው። እኔ አማራን ይወክላሉ፣ እነዛ ኦሮሞን ይወክላሉ ብሎ ቁጭ ማለት ሳይሆን የጋራ ሀገር አለን፣ የጋራ አጀንዳ አለን፣ የጋራ ለውጥ ማምጣት እንችላለን፣ ይህ ለውጥ ደግሞ ለሁሉም ዋስትና ሊሰጥ ይችላል ብሎ እንዲንቀሳቀሱ እየሞከርን ነው። በሚሰጣቸው ቃለ ምልልሶች ቢሆኑ በተግባር ለምሳሌ በአቦ መስመር ሚዲያዎች ተቀብሎኛል። ለማስተላልፈው መልክቶች ትናንትም በዚህ አዳ በርጋ በታሮቢ መስመር የምናደርጋቸው እንቅስቃሴዎቻችን ላይ የምናስተላልፈው መልክት የመነጣጠል፣ የመከፋፈል፣ የግጭት ሳይሆን አብሮ የጋራ ሀገር የመፍጠሩ ዲሞክራሲያዊ ስርዓት የመፍጠሩ እነዚህ ነገሮች ላይ ወጣቱ በተለይ ባለው አቅም በሰከነ መንገድ ትግሉን እንዲቀጥል መልዕክት እያስተላለፍን ነው። በዚሁ እንቀጥላለን ማለት ነው። ዝርዝር ነገሮች ያው ከሌሎች ፖለቲካ ኃይሎች ጋር ስንደራደር ስንነጋገር እንመጣበታለን። ግን ዋናው ነገር የምናስተላልፈው መልዕክት ምንድን ነው? የመከፋፈል ነው ወይስ ወጣቶች፣ በተለይ የኢትዮጵያ ወጣቶች፣ የኦሮሞ ወጣቶች ለጋራ አጀንዳ እንዲታገሉ ማድረግ ነው? እሱ ላይ የራሳችን ቤት ስራ ለመስራት እየሞከርን ነው።
ሌላ ጥያቄ ላሰማሁት
ዶክተር መራራ ጉዲና እንኳን እግዚአብሔር አስፈታዎት ስለተፈቱ በጣም ደስ ብሎኛል። እኔ ከጎንደር አካባቢ ተወልጄ ያደኩ ወጣት ነኝ። ኦሮሞ፣ አማራ፣ ትግሬ የሚል በብሔር መከፋፈል እንዳለ ያወቅሁት አዲስ አበባ ዩኒቨርሲቲ ከገባሁ በኋላ ነው። እዛ ግቢ ውስጥ እንደውም በአንድ ቡድን ሆነው የኪስ ገንዘብ በየወሩ ይከፈላቸው ነበር እና ለምን ለኛ ይከፈለልን የሚል ጥያቄ አንስቼ ጠይቃቸው ያኮ ስንመረቅ ትግራይ ሄደን ለማገልገል ቃል ስለገባን ነው ገንዘብ የሚከፈለን የሚል መልስ ነው የተሰጠኝ። ይህ ጥያቄ አሁን ወያኔ ከደደቢት በረሃ መጥቶ በብሔር ሲከፋፍል እናንተም ወያኔን ተከትላችሁ የኦሮሞ ኮንግረስ ብላችሁ በብሔር የተከፈለ የኦሮሞ ሕዝብ ብቻ መሪ ነን ብላችሁ እንዴት ፓርቲ ትመሰርታላችሁ? እርስዎ የተማሩ ነዎት፣ በፒኤችዲ ሌቨል የተማሩ ነዎት እና እኔ እርስዎ ኢትዮጵያን ቢመሩ ደስታውን አልችለውም። እርስዎ ብቻ ሳይሆኑ እንደ በቀለ ገርባም ኢትዮጵያን ቢመሩ ደስታውን አልችለውም። ብሔራችሁ አይታየኝም። ቅን አመለካከታችሁ ለኢትዮጵያ የምትሰሩትን ስራ ነው የማየው። እና አሁን ጥያቄ አሁንም የኦሮሞ ኮንግረስ መሪ ነው ብለው ነው የሚቀጥሉ ወይስ አሁን ህዝቡ ቀድሟችሁ ሂዷል ኦሮሞና አማራ አንድነት ብሏችኋል ነው ወይስ ኢትዮጵያን አንድ አድርገን አሁን ከገባችበት ማጥ የማውጣት ስልማልን ትላላችሁ?
አድማጭ እኔን የሚያደንቀው ከሆነ ህብረ ብሔር ሆነንም ታግለናል። የኔሽን አባል ነበርኩኝ። የኢትዮጵያ ፖለቲካ ዳዳ ድርጅት ቅርጽ ብቻ አይደለም ዋና ጉዳይ፣ በኢትዮጵያ ውስጥ ያለው ሀገራችን ውስጥ ያለው የፖለቲካ ይባረግ በዛ አቅጣጫ እንድንሰራ እንድንንቀሳቀስ አስገድዶታል። እሱ ለሚለው ምናልባት ኢትዮጵያ አንድነትን ከማንም የፖለቲካ ድርጅት ያላነሰ በለውጥ ማቅጣጫ ከማንም ያላነሰ ድርጅታችን አስተዋጽኦ አድርጓል። ያ በኢትዮጵያ ደረጃ እንሰራለን፣ በኦሮሞ ደረጃ እንሰራለን። የኢትዮጵያ ህዝቦች እንዲጋጩ ሳይሆን በሰላም አብሮ ተሽሎ እንዲኖሩ ሁሉም ተከባብሮ እንዲኖር ዲሞክራቲክ ኢትዮጵያም እንድትፈጠር እነዚህ ይሰራሉ ነው ዋና ጉዳይ። ዋና ጉዳይ የቅጽ ሳይሆን በቅርጻቸው ሌላ ሆነ ስራቸው ሌላ የሆኑ ኃይሎች አሉ። ዋና ጉዳይ ግን የጋራ ሀገር የኢትዮጵያ ህዝቦች ተቻችሎ አብሮ የሚኖሩባት ሀገር፣ ሁሉም በኩልነት የሚኖሩባት ዲሞክራሲ ሀገር የመፍጠሩ ላይ መረባረቡ ወሳኝ ነው። ከታሪኮቻችን የመጡ ጣጣዎች አሉ። አሁንም ኢህአዴግ የፈጠራቸው ተጨማሪ ጣጣዎች አሉ። ሌሎች የፖለቲካ ኃይሎችም ያደረጓቸው አጫዋቾች አሉ። እነዚህ ነገሮች ምናልባት ሌላ ጊዜ ፖለቲካ ድርጅቶ መከራከር የምንችላለን። ዋና ጉዳይ ግን የሚያስፈልገው ሀገራችን ህዝቦች ለመታደግ ሁላችንም በኩልነት የሚያስተናግድ የፖለቲካ ስርዓት ለመፍጠር መታገሉ ይሻላል፣ ይመረጣል።
ግን እዚህ ላይ እኔ አንድ ጥያቄ ላክል እፈልጋለሁ። ጠያቂው ያነሳው አሁን የህዝብ መቀራረብ አዝማሚያ ያለ ይመስላል፣ የህዝብ አንድነት፣ ያንን እንዴት የእርሶ ድርጅት ወደፊት ፈቅ ሊያደርግ ይችላል? ምን ያደርጋል የእርሶ ድርጅት በዚህ ላይ?
መቀራረብ አዝማሚያውማ እኛም እኮ ካላለፉት 20 ምናምን አመታት በላይ በዚህ አቅጣጫ ስንታገል ነበር። ከህዝቡ ጎንም ከህዝቡ ፊትም ከህዝቡ ኋላም ሆነን ትግሉን በዚህ አቅጣጫ ወደፊት እንገፋለን። እኛ ምንጊዜም ቢሆን ለኢትዮጵያ ህዝቦች መጋጨት ፈጥን አናዚ ወደፊትም አንሰራም፣ ማንም ይጠቀማል ብለንም አናስብ። ዋናው ነገር እያንዳንዱ ፖለቲካ ድርጅት ምን ሰራ ሰርቶስ ምን አገኘ የሚለውን በደንብ ማየቱ አስፈላጊ ነው። እና እኛ ችግር የለብንም ከህዝብ ጎን ለመንቀሳቀስ፣ ከህዝብ ፊት ለመንቀሳቀስ፣ ከህዝብ ኋላ ለመንቀሳቀስ ፖለቲካ እስካገባን ድረስ አስተዋጽኦ ለማድረግ ብዙ ችግር የለብን።
ጤና ይስጥልን ዲያዎች። ለጥያቄው መልስ ዶክተር መራራን ሁለት ጥያቄዎች ልጠይቅ ፈልጌ ነበረ። የመጀመሪያው ጥያቄ አንዳንድ ሰዎች ኢህአዴግን በአመፅ ማስወገድ ይቻላል ወይም ማስገደድ ይቻላል ይላሉ፣ አንዳንዶች ደግሞ አይቻልም ይላሉ። የኔ ግን እይታ የኢትዮጵያ መንግስት አወቃቀር ፌዴራላዊ መሆኑ፣ ከፌዴራላዊም በተጨማሪ ፓርላመንታዊ አስተዳደር መሆኑ፣ ክልሎቹ በየራሳቸው የራሳቸው መስተዳደር መኖሩ፣ የራሳቸው ድርጅት መኖሩ በአመት መንግስትን የማስገደድ ሁኔታ በጣም አስቸጋሪ የሚያደርገው ይመስለኛል። እና የእሱ እንደ ፖለቲካ ምሁር እንዴት ያዩታል? እንዴት በቀላሉ ማድረግ ይቻላል? የኦሮሞ አመት ትግራይ ያለውን መንግስት እንዴት ማስገደድ ይችላል? የአማራው አመት እንዴት አፋር ያለውን ወይም ሶማሌ ያለውን ማስገደድ ይችላል የሚለው ነው። ሁለተኛ ደግሞ ፓርላመንታዊ ስርዓት መሆኑ ራሱ ፕሬዚዳንቱ ማስወገድ ይቻላል፣ ግን ፓርቲውን በሙሉ ማስወገድ አይከብድም ወይ ነው። ሁለተኛው ጥያቄ የኦህዴድ አዲሱ አመራር በጣም አዲስ አካሄድ የያዘ ይመስለኛል። እንዲያውም የእሱ መፈታት ራሱ ከህዝቡ አመፅ ባላነሰ እንዲያውም ባልበለጠ የኦህዴድ አስተዋጽኦ ያለበት ይመስለኛል። እና እንዴት ነው ከኦህዴድ ጋራ ለመስራት ያስባሉ ወይ?
እሺ፣
እሱ ዋና ጉዳይ ፌዴራሊዝም ጥያቄ ነው። ፌዴራሊዝም ማለት የጋራ አስተዳደርና የራስ አስተዳደር ነው። እነዚህ የአማራ፣ የትግራይ፣ የአፋር፣ የኦሮሞ፣ የሶማሌ፣ የደቡብ መንግስታት የሚባሉት የጋራ አስተዳደሮች ናቸው። የኢትዮጵያ ህዝቦች ደግሞ የጋራ አስተዳደር እንዲኖር ያስፈልጋል። ለሁለቱም ደግሞ በህገ መንግስት የተወሰነ የተፈተነ የስልጣን ክፍፍል መኖር አለበት። አሁን ዋናው ትልቁ ችግር ምንድን ነው? ፓርላማ ፓርቲ የስልጣንና ሌሎች ነገሮች ተጠርፎ የተያዘ ነገር ነው። ዋና ጉዳይ የስልጣን ክፍፍል የለም፣ ጥሩ ችግር የፈጠረው። ስለዚህ በፌዴራል ደረጃ የሚወሰኑ ውሳኔዎች የጋራ ውሳኔዎች ይሆናሉ። የአካባቢ መንግስታት ደግሞ አካባቢያቸውን ያስተዳድራሉ። ወደ መሀል ሲመጣ ደግሞ በጋራ ኢትዮጵያን ያስተዳድራሉ ማለት ነው። አሁን ግን ሁለቱም ተጠያቂነት ስለሌላቸው አንዱ ዝም ብሎ የሚታዘዝ በተለይም በዚሁ ፓርቲ በሁለቱም ደረጃ ያሉትን መንግስታት በፓርቲ መዋቅር ይሄ ዲሞክራቲክ ሴንትራሊዝም የሚባለው ዲሞክራሲ ጠብቶ የያዘ መዋቅር ስለያዙ ነው ብዙ ነገሮች የተበላሹት። ስለዚህ በአሜሪካ ሀገር ፌደራሊዝም አለ፣ ካናዳ አለ፣ ቤልጅየም አለ፣ ብዙ የተለያዩ ሀገሮች አሉ እና ከጣልም በበኩል መውሰድ ይቻላል። ፌደራሊዝም ማለት የጋራ አስተዳደርና የአካባቢ የራስ አስተዳደር ናቸው። በህገ መንግስት በተቀመጡ ነገሮች የሚወሰኑ የሚመሩ የሚተላለፉ ውሳኔዎች ደግሞ ህገ መንግስቱን የሚከተሉ በዛም ተጠያቂነት ያላቸው መዋቅሮች፣ ተቋማት ስላልተፈጠሩ ነው። ያለው እኮ የገዢው ፓርቲ ተቋም ብቻ ነው፣ የእሱ ተቋማት ብቻ ናቸው፣ እሱ እንደፈለገ የሚያዛቸው ተቋማት ብቻ ናቸው። ያ ነው ችግር የፈጠሩት። እና ፌደራሊዝም በስርዓት ደረጃ ብዙ መጥላት አስፈላጊ አይደለም። እንዲያውም የብዙሀን ሀገር እንደ ኢትዮጵያ አይነቱ ፌደራሊዝም እጅግ በጣም አስፈላጊ የሆነ የፖለቲካ ስርዓት ነው። አወቃቀሩ፣ አስተዳደሩ፣ በህገ መንግስቱም አካባቢ በክልልም በፌደራል ላይም ደረጃ ያሉት ተቋማት እነዚህ ማስተካከል ያስፈልጋል። ዋናው ችግር እዛ ላይ ነው።
ዶክተር መረራ ጥያቄ ላክል። በፌደራሊዝም በፌደራላዊ አስተዳደር ላይ ብዙ ተቃውሞ የለን፣ ነገር ግን በቋንቋ ፌደራሊዝም ዙሪያ ብዙ ተቃውሞ አለ ከብዙ ኢትዮጵያውያን። ከዛ ውጪ አሁን ጠያቂው ያነሱት ደግሞ ያሁኑ የወቅቱ የኦሮሞ ዲሞክራሲያዊ ድርጅት የኦፒዲኦ መሪዎች አዝማሚያ ከዛ ጥሩ ውስጥ ለመውጣት የሚታገሉ ነው የሚመስለው አድማጩ እንደጠየቁትና እዛ ላይ አስተያየቶ ሊሰጡ ይወዳሉ።
ሙከራው አለ ኦፒዲዎች ሆኖ ሌሎቹ ለመውጣት ዲሞክራሲን የሚሉ ነገሮች አሉ። ዋናው ነገር መውጣት ሲችሉ ነው በደንብ የምናየው። የቋንቋ ፌዴራሊዝሙ ወይም በአካባቢ ላይ በጂኦግራፊ ላይ የተመሰረተ ፌዴራሊዝም የሚባለው አንዱ የኢትዮጵያ ፖለቲካ ምህዳር ላይ ሁለቱም አሉ፣ ሁለቱም ለክርክር የቀረቡ ናቸው፣ ሁለቱም ወገን ድጋፍ አላቸው። ዋናው ጉዳይ ግን ፌዴራሊዝም የድርድር ውጤት ነው። ፌዴራሊዝም ያዋቀሩ ኃይሎች ሰፊ የፖለቲካ ምህዳር አግኝቶ ተደራድሮ ተነጋግሮ የትኛው ይሻለናል ብሎ የሚመርጡት የፖለቲካ ስርዓት ነው። ያን አንድ ወገን የመረጠው ብቻ አይደለም ማለት ነው። እንኳን መሰል ፌዴራሊዝም በካናዳ፣ በቤልጅየም፣ በስዊዘርላንድ፣ በተወሰነ ደረጃ በህንድ፣ በአንዳንድ ሀገሮች አሉ። በጂኦግራፊ ላይ የተመሰረቱ አሜሪካ፣ በአንዳንድ ሌሎች ሀገሮች አሉ። ዋና ጉዳይ ግን ለኢትዮጵያ ህዝቦች የሚሆን የፖለቲካ ስርዓት በዛ ፖለቲካ ስርዓት ውስጥ የትኛው ይሻለናል ብሎ ተደራድሮ የሚደርሱበት ውሳኔና ውጤት በአብዛኛው የሚቀበለው ውጤት ወሳኝ ነው።
አመሰግናለሁ። ወደ መጨረሻው የሄድን ነው። ብርሃኑ ደሴ የተባሉ ዶክተር መረራ በሀገራችን ኢትዮጵያ ውስጥ በዜጎች ላይ እየደረሰ ያለውን ግድያ፣ እስርና መንገላታት በዘላቂነት ማስቆም የሚቻለው እንዴት ነው ብለው ያስባሉ? ኢትዮጵያን የማስተዳደር እድል ቢሰጦ ሀገራችን ዲሞክራሲ የሰፈነባትና ሁሉም ዜጎች በፍትህ የሚተዳደሩባት እንድትሆን እርሶ ምን ያደርጋሉ? የእርሶን ምኞት ልወቅ ይላሉ አቶ ብርሃኑ ደሴ። እንዲሁም ልጅ ሀጎስ የተባሉ ዶክተር መረራ የሀገራችን የወደፊት እጣ ፈንታ ምን ይመስሎታል ይላሉ። በፌስቡክ ነው ጥያቄያቸውን ያቀረቡትና በተለይ እርሶ እድል ቢሰጦ ኢትዮጵያን ለመምራት ምንድን ነው የሚያደርጉት? መጀመሪያ ምንድን ነው የሚያስተካክሉት?
ከሁሉም በላይ ነው የፍትህ ስርዓቱ ነው። ከሁሉም በላይ ፍትህ ስርዓቱና ወታደራዊ መዋቅሩ ሁለቱ ናቸው ኢትዮጵያን ወደፊት ግስጋሴን በዲሞክራሲያዊ ስርዓቱ እንዳይፈጠር እንትን ያደረጉ እነዚህ ስርዓቶች መስተካከል አለባቸው። ዞሮ ዞሮ
እንዴት ይስተካከላል?
በነጻና ፍትሃዊ ምርጫ በስልጣን ላይ የሚወጣ መንግስትና ፓርቲ፣ በነጻና ፍትሃዊ ምርጫ የህዝብ ድጋፍ የህዝብ ይሁንታ ያጣ ፓርቲ ከስልጣን የሚወርድበት ስርዓት የመፍጠሩ ሁኔታ ወሳኝ ነው። ያ ስርዓት ማለት አንድ ለህዝብ ተጠያቂነት ይኖረዋል። የህዝብን ፍላጎቶች፣ የህዝብን ምኞቶች፣ የህዝብን ህልሞች የግዱን ይቀበላል። ዋና ጉዳያችን ችግራችን ከአጼው ጀምሮ ከደርግ ጀምሮ ከኢህአዴግ ጀምሮ ምንድን ነው? ኢትዮጵያ የተለየ ተልእኮ አለን የሚሉ ንጉሱ ከእግዚአብሔር ኢህአዴግና ደግሞ ከጠመንጃው ከስልጣናቸው ከምናቸው ይህ ተልእኮ አለን ኢትዮጵያን ለመለወጥ የሚሉ ኃይሎች ስልጣን ላይ በመውጣታቸው ነው። ዋና ጉዳይ ግን የኢትዮጵያ ህዝቦች ለእነዚህ ኃይሎች የሰጣቸው ይሁንታ የለም። ቁብልነት የለም። ስለዚህ ባዳቃና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት ያንን የህዝብ እንታያታ ደግሞ ከስልጣን ወርድ መንግስት ለዚህ አስተዋጽኦ የሚያደርጉት ከምርጫ ቦርድ ጀምሮ ከደህንነትና የፖሊስ ጀምሮ ከፍርድ ቤት ጀምሮ እነዚህ ተቋማት የዲሞክራሲ ተቋማት የሚባሉት ሚዲያን ጨምሮ መስተካከል አለባቸው። እዚህ አካባቢ አስፈላጊ እርምጃ የማስተካከያ እርምጃ ካልተወሰደ በስተቀር ወደፊት መሄድ ዲሞክራሲ ኢትዮጵያን መፍጠር የሚቻል አይመስለኝም። ስለዚህ እነዚህን ተቋማት ለህዝብ ተገዥ እንደሆኑ የህዝብን ጥያቄ እንዲመልሱ ህዝብን እንዲቀበሉ ለህዝብ ተጠያቂነት እንዲኖራቸው ማድረግ መቻልና ያለመቻል ወሳኝ ናቸው። ከሰራውኝ እነዚህ በዚህ አቅጣጫ ነው የሚሰራው።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ለአድማጮቻችን በርካታ ጥያቄዎች ጊዜውን ወስዶ መልስ ስለሰጡ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ለተሰጠኝ እድል በጣም አመሰግናለሁ።
እሺ።
የአድማጮቻችንን ጥያቄዎች ያስተናገዱልንን ዶክተር መረራ ጉዲናን እናመሰግናለን። ከመሰናበታችን በፊት የነገ እሁድ የራዲዮ መጽሔት ዝግጅት እናስተዋውቅ።
አሁን ያለንበት የደረስንበት የመኖር ያለ መኖር ህልውና እኔናንተ ይሄንን ፕሮግራም እየቀረጽ ባለንበት ሰዓት የሆነ ቦታ ሰው እየሞተ ነው። ስለዚህ ጊዜ የሚሰር ጉዳይ አይደለምና የኢትዮጵያ ጉዳይ ያገባለን የሚሉ ሰዎች ነገ ካለፈ ካከተመ በኋላ ከማልቀስ ይልቅ አሁንም አልመሸም።
የኢትዮጵያን ታሪክ የተረዳንበት የኢትዮጵያ ታሪክ የሚነገርበት የሚተረክበት ጉዳይ ይህን ነገር ያመጣው ይመስለኛል። አጠቃላዊ የኢትዮጵያ ታሪክ በተጻፈው እስከዛሬ ድረስ ባኖረን ወይም ደግሞ ትልቅ ግራንድ ናራቲቭ በምንለው ታሪክ ላይ ብዙዎች እንዲያምሱበት፣ ብዙዎች በጎ እንዳያዩት ብዙ ነገር ተሰርቷል።
በትጉ የመንፈሳዊና ማህበራዊ ትምህርቶች የመምህርነት አገልግሎታቸው የሚታወቁት መጋቤ ሐዲስ እሸቱ አለማየሁና ወጣቱ የሙዚቃ ሰው ሰርጸ ፍሬ ስብሐት ናቸው። በአገር ጉዳይ ልዩ የራዲዮ መጽሔት ውይይት ስለ ኢትዮጵያ ዛሬና ነገ፣ ስለ መልካም ሁኔታ መምጫና ካጣብቂኙ መውጫ መንገዶች ላይ ይወያያሉ።
ያሬድ ጥላሁን እባላለሁ። የወንጌል አገልጋይ ነኝ። እንግዲህ የሃይማኖት ሰው መሆን ማለት ከሰዎች ተለይተህ ደሴት ላይ መኖር ማለት አይደለም። አገር አለህ፣ የህብረተሰቡ አካል ነህ። አገራችን ኢትዮጵያ አሁን ያለችበት በጠባብ ክፍል ውስጥ እንዳለ ዝሆን አላየውም አልዳስሰውም ልንለው የማንችለው በጣም የፈጠጠና ያገጠጠ ችግር ነው። ይሄንን ደግሞ ሀገራዊ ችግር ለመፍታት ሁሉም የየራሱ ድርሻ አለው። በተለይ ደግሞ የሃይማኖት ሰዎች በእጃችን ላይ ያለው የምንሰብከው መጽሐፍ ቅዱስ የጽድቅ መልእክት ነው። ፍትህን፣ ስርዓትን፣ በጎነትን፣ ሰላምን የሚሰብክ ነው። በእርግጥ ሰላም ከምንም ነገር በላይ ያስፈልገናል። ይሄ ሰላም ግን ስለሰበክ ነው ብቻ አይመጣም። ይሄ ሰላም እንዲመጣ ሁሉም አካል ዋጋ ሊከፍል ይገባዋል።
ዲያቆን አባይነህ ካሴ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስብከተ ወንጌል አገልግሎት እሳተፋለሁ። የሃይማኖት መሪዎች ማለት የህዝብ እንደራሴዎች ማለት ናቸው። ስለራሳቸው ሳይሆን ስለሌላው ህዝብ የሚኖሩ ማለት ነው። ለሌላው ህዝብ መኖር ደግሞ የሌላውን ሰው ስሜት ማዳመጥ፣ ረሃቡን፣ ጥጋቡን፣ ጥማቱን፣ መርካቱን ማረጋገጥ ይፈልጋል። በዚህ የተነሳ የሃይማኖት አባቶች ከማንም በላይ ለህብረተሰቡ የሚሞቱ፣ ለህብረተሰቡ የሚታገሉ፣ ለህብረተሰቡ የሚኖሩ፣ ለህብረተሰቡ የሚሰደዱ፣ ለህብረተሰቡ የሚታሰሩ ናቸው ካስፈለገ ማለት ነው። እና ከማንም በላይ የሚመሩት ህዝብ በችግር በስቃይ በሀዘን በወደቀ ጊዜ ቀድመው ደራሾች የሃይማኖት አባቶች ናቸው።
የኛው ደግሞ የእምነት ቤቶችና መሪዎችን ሚና ለመቃኘት የሚጥር አዲስ ውይይት ከሚተዋወቅበት የቀነጨብነው ነው። የነገ ቀጠሯችሁ ከራዲዮ መጽሔት አዘጋጆች ካሉላ ከበደና ከአዲሱ አበበ ጋር እንዲሆን ከአክብሮት ጋር እንጋብዛለን። የቅዳሜ ፕሮግራማችንን በዚሁ እናጠናቅቃለን። ነገ እሁድ በሶስት ሰዓት ላይ እንገናኛለን። ጥቁር አሜሪካውያኑ ድምፃውያን የራፕ ድምፃዊው ትዊስታና ፌይዝ ኢቨንስ በ2005 ለወጣው ኮች ካርተር የተባለ ፊልም ያዜሙትን ሆፕ የተሰኘውን እንጋብዛችሁና እንሰናበት። ያስተናገድኳችሁ ቆንጅት ታየ ነኝ። ብርሃን ኃይሉ ፕሮግራማችንን መርታለች። በደህና ደሩ። I was the way I was living, 'cause cops serving rocks, knowing the cops is hot when I'm on the block, and I
wish my brother would have made bail so I won't have to travel 6 hours to see him in jail. And I wish that my grandmother wasn't sick or that we would just come up on some tracks and hit a lick. And I wish my homies wouldn't have to suffer when the streets get the upper hand on us and we lose a brother. And I wish I could go deep in the zone and lift the spirits of the world with the words within the tone. And I wish I could teach a soul to fly, take away the pain out your hands and help you hold them high. And I wish my homie Butch was still alive and on the day of his death we had never took that ride. And I wish that God could protect us on the road so that all the soldiers that were sent overseas come home. And we will never break, don't they devastate, we shall motivate and we gotta pray, all we gotta say instead of thinking about who gon' die today, the Lord is gon' help you feel better so you ain't gotta cry today. Sit at the light so long and then we gotta move straight forward cause we fight so strong. So when right go wrong, just say a little prayer, get your money, man, life goes on.
So I'm hopeful, yes I am hopeful for today. Take this music and use it, let it take you away. And be hopeful, hopeful, and he'll make the way. I know it ain't easy, but that's okay, cause we hopeful.
I wish that you could show some love instead of hating so much when you see some other people coming up. I wish I could teach the world to sing, write some music and have them tripping off the joy I bring. I wish that we can hold hands, listen instead of distant lessons from a grown man. And I wish the families that lack but got love, get some stacks, brand new shack and a lot that's on dubs. And I wish we could keep achieving wonders, see the vision of the world through the eyes of Stevie Wonder. You feel me? And I hope all the kids eat, and don't nobody in my family see 6 feet. You dig? I hope the mother stands strong, you can make it whether you with them or your man's gone. And I wish I could give every Shelly some commissary and a popo bring the heat on a piece like they did I Kelly. And I wish that D.O.C. could scream again and bullets could reverse and pocket Biggie. Breathe again. Then one day they could speak again. I wish that we only saw good news every time we look at CNN. I wish we could never get the blues. Wish I could bring back the people that died at 82. I wish that we could walk a path, stay doing the right thing. Hustle hard so the kids maintain up in the game.
I'm hopeful, yes I am hopeful for today. Take this music and use it. Let it take you away.
Wasn't so apocalyptic. I try to spread my message to the world the best way that I can give it. We can make it, always be optimistic. If you don't listen, gotta live my life the best way that I can live it. I pray for justice when we go to court. Wish it was all good, so the country never even went to war. Why can't we kick it and just get along? And in the famous words of Mr. King, why can't we all just get along? Hope we can find a better way to shop and please. And I hope we find a better way to cop the keys. And I wish everybody would just stop and preach. And ask, why are we fulfilling these town halls and these prophecies? You can be wrong if it's you doubting. With the faith of a mustard seed, you can move. And only the heavenly father can ease the hurt. Just let it go and keep praying on your knees.
Oh, I'm hopeful. Yes, I am hopeful for today. Take this music and use it. Let it take you away. And be hopeful, hopeful, and he'll make a way. I know it ain't easy, but that's okay. So I'm hopeful. Yes, I am hopeful for today. Take this music and use it.
Hit a lick. And I wish my homies wouldn't have to suffer when the streets get the upper hand on us and we lose a brother. And I wish I could go deep in the zone and lift the spirits of the world with the words within the tone. And I wish I could teach a soul to fly, take away the pain out your hands and help you hold them high. And I wish my homie Butch was still alive and on the day of his death we had never took that ride. And I wish that God could protect us from the road so that all the soldiers that were sent overseas come home. And we will never break, don't they devastate, we shall motivate and we gotta pray, all we gotta say instead of thinking about who gon' die today, the Lord is gon' help you feel better so you ain't gotta cry today. Sit at the light so long and then we gotta move straight forward cause we fight so strong. So when right go wrong, just say a little prayer, get your money, man, life goes on.
I'm hopeful, yes I am.